ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
This expedition serves as a testament to the enduring ties between our two nations and our two peoples.
ይህ አውደ ርዕይ በሁለቱ ሀገራትና ህዝቦች መካከል ያለውን ዘላቂ ትስስር የሚያሳይ ነው።
የዩናይትድ ስቴትስ እና የኢትዮጵያ የዘመናት ግንኙነትን የሚዘክር አውደ ርዕይ ከሰሞኑ ተከፍቷል። በዚህ ዙሪያ የተሰናደው ዘገባ በምሽቱ ይደመጣል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ለዛሬ የምስልና ድምፅ ቅንብሩን የሚከውንልን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከሰሞኑ የሁለቱን ሀገራት የ120 ዓመታት ግንኙነት የሚዘክር አውደ ርዕይ አዘጋጅቷል። አውደ ርዕዩ በህዝቦች መካከል ያለውን ዘላቂ ጠንካራና የረጅም ጊዜ ትስስር እንደሚያሳይ የዩናይትድ ስቴትሱ አምባሳደር ሄርቪንግ ማሲንጋ ተናግረዋል። ኬኔዲ አባተ ስለ አውደ ርዕዩ ቀጣዩን ዘገባ ልኮልናል።
ከ120 ዓመታት በፊት በወርሃ ታሳስ 1896 ዓ.ም እንደ አውሮፓውያኑ 1903 ኢትዮጵያና ዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት አሃዱ ብለው የጀመሩበት ጊዜ ነው። ኢትዮጵያ የጣሊያን ወራሪ ጦርን በአድዋ ድል ካደረገች ከወራት በኋላ በወቅቱ የዩናይትድ ስቴትስ ፕሬዝዳንት ቴዎዶር ሩዝቬልት ወደ ኢትዮጵያ የተላኩት ዲፕሎማት ሮበርት ፒ ስኪነር ከንጉሠ ነገሥት ዳግማዊ አጼ ምኒልክ ጋራ የንግድ ስምምነት ተፈራረሙ። ይህ ፊርማ ለ120 ዓመታት ለዘለቀው የሀገራቱ የዲፕሎማሲ ግንኙነት መጀመሪያ ሆኖ ተመዝግቧል። የሁለቱ ሀገራት ግንኙነት የተጀመረበትን 120ኛ ዓመት በመዘከር ላይ የሚገኘው በኢትዮጵያ የዩናይትድ ስቴትስ ኤምባሲም ረጅሙን የሁለትዮሽ ግንኙነት ታሪክ የሚያስቃኝ የፎቶ አውደ ርዕይ አዘጋጅቷል። በብሔራዊ ሙዚየም የተዘጋጀውን የፎቶ አውደ ርዕይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋና የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ትናንት ረቡዕ ሚያዝያ 30 ቀን 2016 ዓ.ም ለጎብኚዎች እይታ መርቀው ከፍተዋል። አምባሳደር ማሲንጋ በመክፈቻ ንግግራቸው አውደ ርዕዩ የሁለቱን ሀገራት የረጅም ዓመታት ትብብርና ትስስር የሚተርክ ስለመሆኑ ገልጸዋል።
This exhibition serves as a testament to the enduring ties between our two nations and our two peoples.
ይህ አውደ ርዕይ በሁለቱ ሀገራትና ህዝቦች መካከል ያለውን ዘላቂ ትስስር የሚያሳይ ነው። በእነዚህ በተመረጡ ፎቶግራፎች አማካይነት በሁለቱ ሀገሮቻችን መካከል በተለያዩ ዘርፎች ማለትም በጤና፣ በትምህርት፣ በግብርናና በኢኮኖሚ ልማት መስክ ያሉ መሰረቶችንና ትስስሮችን እናከብራለን። እያንዳንዱ ምስል ሁለቱን ሀገሮቻችን አንድ የሚያደርጓቸውን ጠንካራ ጽኑና የረጅም ጊዜ ትስስርን ለማስታወስ የሚረዳ ነው።
የቱሪዝም ሚኒስትር ዴኤታ ስለ ሺ ግርማ ደግሞ ተከታዩን ብለዋል።
Today, Ethiopia is of the United States closest allies in sub-Saharan Africa.
ዛሬ ኢትዮጵያ ከሳህራ በታች ካሉ የአሜሪካ የቅርብ አጋር አገራት መካከል ናት። የኢኮኖሚ ልማት፣ ደህንነት፣ ጤናና ትምህርትን ጨምሮ በተለያዩ የትብብር መስኮች በጋራ እንሰራለን። በባህልና በህዝብ ለህዝብ መስኮች ያሉን ግንኙነቶችም ከጊዜ ወደ ጊዜ እያደገ ነው። የዛሬው የፎቶ አውደ ርዕይም በኢትዮጵያና በአሜሪካ መካከል በዘለቀው የረጅም ጊዜ ግንኙነት ውስጥ ቁልፍ ሁነቶችን የሚያሳዩ ማራኪ ምስሎች የሚታዩበት ነው።
በአውደ ርዕዩ ዳግማዊ ንጉሠ ነገሥት አጼ ምኒልክና ሮበርት ስኪነር የንግድ ስምምነት ከተፈራረሙበት ጊዜ አንስቶ እስካሁን ድረስ በሁለቱ ሀገራት መካከል ያሉ ዋና ዋና ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና የህዝብ ለህዝብ ግንኙነቶችንና ትብብሮችን የሚያሳዩ ምስሎች ለእይታ ቀርበዋል። ለስምምነት ፊርማው ስኪነር እንደ አውሮፓውያን አቆጣጠር በ1903 ወደ አዲስ አበባ ሲገቡ የተደረገላቸውን አቀባበል፣ ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ እንደ አውሮፓውያኑ በ1954 ዋይት ሀውስን ሲጎበኙና ይህን በማድረግም የመጀመሪያው የአፍሪካ መሪ መሆናቸውን፣ ፋሽስት ጣሊያን በኢትዮጵያ ዳግም ወረራ በመፈጸም ያደረሳቸውን በደሎች በመቃወም አሜሪካውያን በኒውዮርክና ሺካጎ በ1935 ሰልፍ ማድረጋቸውን፣ በዚሁ ዓመት አፍሪካ አሜሪካዊው ጆን ቻርለስ ሮቢንሰን ከፋሽስት ጣሊያን ጋር በሚደረገው ውጊያ ኢትዮጵያን ለማገዝ በፈቃደኝነት ከሺካጎ መምጣቱንና የኢትዮጵያ አየር ኃይል መሪ ተደርጎ በውጊያው መሳተፉን የሚያሳዩ ምስሎች በአውደ ርዕዩ ከሚገኙት መካከል ናቸው። በኢትዮጵያ የዩናይትድ ስቴትስ ተጠባባቂ ምክትል አምባሳደር ናኦሚ ፌሎስ አውደ ርዕዩ ዲፕሎማሲያዊ ግንኙነትን ከማንጸባረቅ ያለፈ ፋይዳ አለው ይላሉ።
What the exhibition is hoping to demonstrate is the depth and the variety of the relationship between the US and Ethiopia.
አውደሪው በትይንቶቹ ለማሳየት ተስፋ ያደረገው በዩናይትድ ስቴትስ እና በኢትዮጵያ መካከል ያለው ጥልቅና ዘርፈ ብዙ ግንኙነቶችን ነው። የግንኙነቱንም ቀጣይነትም እንዲሁም በብዙ ዘርፎች በተለይም በጤና፣ በግብርና እና በትምህርት ላይ ትኩረት በማድረግ እንተባበራለን። ስለዚህ ለማሳየት እየሞከርን ያለው ዲፕሎማሲያዊና የመንግስት ለመንግስት ግንኙነት ብቻ ሳይሆን ጥልቅ የህዝብ ለህዝብ ግንኙነትንም ነው። የሁለቱ ሀገራት ግንኙነት ቁልፍ ከሆኑት ምሰሶዎች መካከል አንዱ ጥልቅ የሆነው የህዝብ ለህዝብ ግንኙነታችን ነው። ስለዚህ አንዳንድ ጊዜ ከመንግስታት የእርስ በርስ ግንኙነት ይልቅ የበለጠ ውጤታማው ይሄ ነው።
ትናንት ረቡዕ በብሔራዊ ሙዚየም የተከፈተው ይኸው አውደ ርዕይ እስከ ግንቦት 18 ቀን ለጎብኚዎች ክፍት ሆኖ ይቆያል። በመቀጠልም በአዲስ አበባ ዩኒቨርሲቲና በሃያት ሪጀንሲ ሆቴልም ለእይታ እንደሚቀርብ ተጠባባቂ ምክትል አምባሳደሯ ናኦሚ ፌሎስ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። ወደ ቀጣዩ ሌላ መሰናዶ ስንሻገር Education for Ethiopia ወይንም ትምህርት ለኢትዮጵያ ኢትዮጵያን ተማሪዎች ዓለም አቀፍ ተወዳዳሪ ሆኑ ዘንድ ለማገዝ ያለመ ተቋም ነው። ተቋሙ ይበልጡን የሚታወቀው ሳቋማ በተሰኘው ሳይንስን፣ ቋንቋና ሂሳብ ላይ ባተኮረው ነጻ የትምህርት አውታሩ ነው። ስለ ተቋሙ እንቅስቃሴና ፋይዳ ይበልጥ ለማወቅ የተቋሙን መስራች ሊና ጌታቸውን አነጋግረናል። ሊና ተቋሙን ለመመስረት ያበቁ ምክንያቶችን ቀድማ ትነግረናለች።
መጽሐፉ ላይ ያለው ትምህርት ባይገባችሁ እኛ እንደ ትልቅ ወንድም እህት ወይም አስጠኝ ሆነን እንረዳችኋለን።
Education for Ethiopian ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ እና ከነዚህ መሃል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ የነው የመምህርም ሆኜ አገልግያለሁና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት አመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች የነበረ ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ለጀማሪዎች ቻይንኛን የሚያስተምር መጽሐፍና አብሮት ያለ ደግሞ የድምጽ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ የዲጂታል ትምህርት ፍላጎት እንዳላቸው፣ ሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው።
The number of blocks that the truck can load when the machine on the machine is located.
እናንተ ተቋም ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈለጋችሁ? ይህን በማድረጋችሁስ ተማሪዎችን በምን ደረጃ ለመጥቀም ቻላችሁ?
እንግዲህ ሳቋማ የተባለው መድረካችን ሳይንስ፣ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የነዛን የመጀመሪያዎቹን ፊደል ወስደን ሳይንስ፣ ቋንቋ፣ ማት ሳቋማ ብለን የጠራ ነው። የዲጂታል መንገድ አሁን እንደምታውቁት ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንቴንት ለማየት መዝናኛም ይሁን ሃይማኖታዊ የሚሆን ትምህርታዊ የሚሆን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነትና በሚያስደንቅ ምቾት እየተጠቀምንበት ይገኛል እና ይሄ በቃል አይደል ያው ተማሪዎችን በቀላሉ ለማግኘትና ያን ብቻ አይደለም መምህራን ጥሩ ምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽኗቸው ካንድ ክፍል ካንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኝን ተማሪ እንዲያገኙ የሚያስችል ነው የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቀለኛ ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው።
ሰቆማን እንጠቀማለን። በጣም ነው ተጠቃሚ ያከታተላለሁ። በሚያስፈልገኝ ሰዓት ቀን የተማርኩትን ማታ ላይ እደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት። እኔ ሁሉም ትምህርት ላይ በጣም ነው ያሻሻል።
እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንደውም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የምታደርጉት?
አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከለና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አለ አይደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን ኦፍላይንም አክሰስቢሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንን አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና ዓላማ ምንድነው? ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖር ለምሳሌ እኛ በፍላሽ እስከ መስጠት ድረስ ማለት ነው። ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው? ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይዳረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጦርነቱ ምንድን ነው? ሞር ኤንድ ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለውና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከዓመት እስከ ዓመት እየተቀያየረ ነው። አሁን የዛሬ 2 ዓመት የዛሬ 3 ዓመት ምናልባት ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደውም ከዛ በፊት
እንደዚህ ያሉ እንቅስቃሴዎች፣ እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው?
እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድን ነው ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድን ነው? መሰረት አለመያዝ ነው። የተማሪዎቻችን መሰረት አለመያዝ። ይሄ ማለት ምንድን ነው? ለምሳሌ የ8ኛ ክፍል ተማሪ ከ1ኛ ክፍል እስከ 7ኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ 8ኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌቭል ላይ ይደርሳሉ፣ የሆነ ደረጃ ላይ ይደርሳሉ እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የ8ኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከ1 እስከ 7 የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ ዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም፣ ይሄ በዚህ ጉዳይ በዚህ ዙሪያ ይሄ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል እና በዛ አኳያ የምናያቸው አስተያየቶች ሲሰጡን ባላደለ ከተማሪዎች ጠቃሚ የሆኑ እና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪው የሚፈልገውን ለመስጠት እንሞክራለን። ያው ሁሉንም የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለንን ቅርበት ለማጎልበት እንሞክራለን።
መልካም ሊና፣ እንግዲህ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለ ወደፊት እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት?
እኛ እንግዲህ አላማችን፣ ራዕያችን ብለን የምናስበው ምንድን ነው? ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነስርዓት ተጠቅሞ ፋውንዴሽናል አይደለ? እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማወቅ ከሆነ በራሴም ያለኝ መተማመን እየጨመረ ይሄ በተለያዩ ኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው እያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው፣ በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራዕይ አለን እና እሱን ለማሳካት ደግሞ ከተለያዩ ለድርሻ አካላት ነው የሚባሉት ከነሱ ሁሉ ጋራ እንሰራለን። ይህም ማለት ምንድን ነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ፣ ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው፣ የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውን ለማድረግ እንሞክራለን ማለት ነው።
ሊና ጌታቸው ኤጁኬሽን ፎር ኢትዮጵያ ወይም ትምህርት ለኢትዮጵያ የሚለው ተቋም መስራች ነች። ከትምህርት ጋር በተያያዘ ኢትዮጵያዊ ሕፃናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም ያዥ ሀሳቦችን ለማውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይሁንልሽ።
አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችና ሌሎች አናሳይ ማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይንም አድሎ ተደርጎባቸዋል ተብሎ የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ያውለው የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ አስተላልፏል። ይህ ውሳኔ በሀገሪቱ ውስጥ ባለው የትምህርት ሂደት ውስጥ የሚኖረውን አንድምታ በተመለከተ ስመኝሽ የቆየ ከባለሙያ ጋር አጭር ቆይታ አድርጋለች።
አቶ ዘካሪያስ በጣም ነው የማመሰግነው። ይሄ በተለይ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የተገለሉ የማህበረሰብ ክፍሎችን ለመደገፍ ለአመታት ሲተገበር የነበረ ፖሊሲ ነው እና እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው?
እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎችም ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥ እና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናዘበ ነው ቃሉ የወጣው።
ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም አናሳ ማህበረሰብ ክፍሎች ወይም ሴቶች ተጠቃሚ ሆነዋል? የሚፈለገውን እኩልነት መፍጠር ችሏል?
ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በ1964 የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። እነዚህ እንግዲህ ለምሳሌ ኦኤፍሲሲ የሚያደርገው ድርጅቶች መንግስት በጣም በብዙ ቢሊዮን የሚቆጠር ኮንትራክት አለው ከግለሰቦች ጋር ወይም ከድርጅቶች ጋር የሚገባው እና ያንን ኦኤፍሲሲ የሚከታተለው ለምሳሌ ከመንግስት ጋራ ውል ወይም ደግሞ ኮንትራት የሚገቡ ድርጅቶች አፈርማቲቭ አክሽን ፕላን ማቅረብ አለባቸው። አፈርማቲቭ አክሽን ፕላናቸው ደግሞ ምንድን ነው ማሳየት ያለበት? ምን ያህል ነው ማይኖሪቲዎችን አይናሳ ዜጎችን ወይም ደግሞ ሴቶችን ለመቅጠር ምን አይነት ቅስቀሳ አድርጋችኋል? የት ነው የቀጠራችሁ? ማን ነው ኢንተርቪው ያደረጋችሁ? ይሄን ሁሉ ለመንግስት ማቅረብ አለባቸው። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጠሩ አድሮስ ደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል?
እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥተው ነበር። እነዚህም 13th Amendment፣ 14th Amendment እና 15th Amendment የሚባሉ ናቸው። 13th Amendment ባርነትን ነው ያጠፋው። 14th Amendment ደግሞ አሁን የምንነጋገርበትም በተለይም ደግሞ ይሄ ኢኳል ፕሮቴክሽን ክሎዝ የሚባል አለው። በ14th Amendment አራት ክሎዝ አሉት። ከነዛ ውስጥ አንደኛው ኢኳል ፕሮቴክሽን ኦፍ ሎስ ነው። ማንኛው ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው የሚለው። እንግዲህ ያንንም ደግሞ ለማድረግ እንደው ክሎዝ አንደኛው ላይ ለመጀመሪያ ጊዜ አሜሪካን ጥቁሮች ዜግነት እንዲያገኙ ያደረገው ይሄ 14th Amendment ነው። በ14th Amendment የሚባለው ነው ለጥቁሮች መብት የሰጠውና ይህ አፈርማቲቭ አክሽንም በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቱሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው።
ስለዚህ ከአሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም።
እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። እንዲህ አፈርማቲቭ አክሽን ስራ ላይ መዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል 1978 ዓ.ም ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ይሄ ሬስ ኮንሽስ አድሚሽን ፖሊሲ ማለትም ዘርን ያገናዘበ መመልመያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ማለትም አፈርማቲቭ አክሽን ማድረግ ይቻላል፣ ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ፣ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ። እንደገናም 2003 ሌላም ክሩተር ቨርስስ ቦሊንገር የሚባል ዩኒቨርሲቲ ኦፍ ሚሽጋንን የዘር አድሎ አድርጎብኛል ብሎ ነጮች እንደገና ክስ ቀረቡ። ያንንም እንደገና ሱፕሪም ኮርት ያንንም አየና በሁለተኛ ጊዜ 5-4 በሆነ ውሳኔ አሁንም አፈርማቲቭ አክሽን ህገ መንግስቱን አይጻረርም በሚል ውሳኔ አሳለፉ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡት።
እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አነሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ፣ እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት?
አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩ ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ጀስቲፊኬሽኑ በፊትም የነበረ ባርነት ከዚህ በፊት ያወጣው ኢፌክት አሁንም ሙሉ በሙሉ አሜሪካ ውስጥ ተወግዷል ወይ? ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው ወይ የሚል ሌላ ከባድ መከራከሪያ ነጥብ አለ። አንዳንድ ሰዎች እንደሚሉት ያንተ ነጭ ነህ ስለዚህ አስገባብ አንተ ጥቁር ነህ አግባብ ይባል ሳይሆን፣ ለምሳሌ በዚህ ክርክር ውስጥ የነበሩት ኖርዝ ካሮላይና ዩኒቨርሲቲ ወደ 40 አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ሌጋሲ አድሚሽን ማለት ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። አትሌቶች ተጨማሪ ነጥብ ይሰጣቸዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማየት ምናለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መግባት መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ ብር ላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ከዚህ በፊት አብረው ሲማሩ ደግሞ ይሄ መጠላላት እንዲቀንስ ያደርጋል። ለወደፊት ከዩኒቨርሲቲ ከጨረሱ በኋላ ሄዶ ህብረተሰቡን ሲያገለግሉ እያንዳንዳቸውን ሳይኮሎጂ እና አብሮ እንዴት መኖር እንደሚቻል ያውቃሉ። ነገር ግን ነጭ ብቻ አብሮ ዩኒቨርሲቲ የሚኖር ከሆነ ወደ ህብረተሰቡ ሲሄድ እንዴት ከህብረተሰቡ ጋር መስራት እንዳለበትም ላያውቅ ይችላል። ስለዚህ ይሄ አፈርማቲቭ አክሽን በተለይም ደግሞ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ።
አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል?
ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንሽ ዩኒቨርሲቲዎች ኮሌጆች ላይ ድሮ አፈርማቲቭ አክሽን በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው።
እንደ ሃርቫርድ ማለት ነው?
እንደ ሃርቫርድ፣ እንደ የል፣ እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ፣ ዩሲኤልኤ ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በ60% ነው የቀነሰው። ዩሲኤልኤ ደግሞ በ30 ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክና የነቲቭ አሜሪካን በ40% ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከ14% ወደ 6% ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው።
ምናልባት ይሄ ከአፍሪካ እንደ ኢትዮጵያ ካሉ የተለያዩ የአፍሪካ ሀገራት የነጻ የትምህርት እድል እያገኙ የሚመጡ ተማሪዎችንም ላይ ተጽዕኖ ይኖረዋል?
የሚኖረው አይመስለኝም። ከውጭ የሚመጡት ተማሪዎች የተለየ ክራይቴሪያ ያለባቸው እና የዚህ ሀገር ውስጥ አፈርማቲቭ አክሽን በብዛት እነሱ ላይ አፕላይ አያደርጉም። ነገር ግን እዚህ ሀገር ያደጉ የተወለዱ ወላጆቻቸው ከአፍሪካ መጡ፣ እነሱ ላይም ልክ እንደ ማንኛውም ጥቁሮች ተጽዕኖ ይኖረዋል። እንደዚህ ትልቅ ዩኒቨርሲቲዎች ውስጥ እንዳይገቡ ድሮ ነጥብ ያ ተጨማሪ ነጥብ ነው፣ ፕላስ ነው እንጂ ዝም ብለህ ጥቁር ስለሆን ካትገባ እሱን አሁንም ፈሳሽ ማድረግ ፈልጋለሁ።
በጣም ነው የማመሰግነው አቶ ዘካሪያስ። ወደፊት የሚያመጡትን ተጽዕኖች ደግሞ ቆየት ብለን ተመልሰን እንገናኝና እንወያይባቸዋለን። ለዛሬ ግን ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን።
አመሰግናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽት ይሁንላችሁ።